Gambino. B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንኳን ለ125ኛው የአድዋ ድል በዓል አደረሳችሁ እያልን ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ የካቲት 23 2013 ዓ.ም ተመረጠ የጋቢና ቪኦኤ መሰናዶን ጀምረናል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። 125ኛው የአድዋ ድል በዓል በደማቅ ሁኔታ ተከብሮ ውሏል። ክብረ በዓሉን በተመለከተ ዘገባዎች ይኖሩናል። የአካባቢ ጥበቃን መሰረት አድርጎ ከዛፍ ምርት ነጻ የሆነ የወረቀት ማምረቻ ጥቅል አምራች የሆነ ተቋም መስራች እንግዳም አለን።
ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረና እንዴት ፕላስቲክ ሪሳይክሊንግ ይላልኝ ወደ ወረቀት ኢንዱስትሪ ገባው። ከዛ ነው
የዛፍሪ መስራችና ዋና ስራ አስፈጻሚ ቤተልሔም ደጀኔን የሰማነው። በምሽቱ ተሞክሯን ከጋፊና ቬጋ አጋርታለች። በሌላ በኩል ግራቲቲዩድ ኢኒሼቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ በግለሰቦችና በማህበረሰቦች መካከል ያለን መልካም ወዳጅነት ይዳብር ዘንድ የምስጋና ባህል ይስፋፋ ዘንድ የሚሰራ ተቋም ነው። የዚህ ተቋም መስራችም እንግዳችን ሆኗል።
ለበጎ ነገር ቁናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው።
የሰማችሁት አቶ ግርማ ቢሻውን ነው። በምሽቱ ይደመጣል። የሙዚቃ ምርጫም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም። አብረናችሁ እንቆያለን። አብራችሁን ስለምታመሹ በቅድሚያ እያመሰገንን አሁን ከአለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። በአለም ዙሪያ ያዲስ የኮሮና ቫይረስ ተያዦች ቁጥር ከሰባት ሳምንት በኋላ ለመጀመሪያ ጊዜ ከፍ ማለቱን የዓለም የጤና ድርጅት አስታውቋል። የቫይረሱ ስርጭት እንደገና ከበድ ባለ መጠን ሊያሻቅብ እንደሚችልም ባለስልጣናቱ ስጋታቸውን ገልጸዋል። የድርጅቱ የኮቪድ-19 ቴክኒካዊ ክፍል ኃላፊዋ ማሪያ ቫን ሃርሆቭ በጄኔቫ የድርጅቱ ዋና ጽህፈት ቤት ባደረጉት ገለጻ ቫይረሱ ድሉን ከሰጠነው እንደገና ሊያንሰራራ እንደሚችል አውቀን መጠንቀቅ ይገባናል ብለዋል። የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም በበኩላቸው በአራት የዓለም አካባቢዎች በሰሜንና ደቡብ አሜሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ የቫይረሱ አዲስ ተያዦች ቁጥር እያሻቀበ መሆኑን ገልጸዋል። ይህ ቢያሳዝንንም አያስገርመንም ያሉት ዶክተር ቴድሮስ ለቫይረሱ ስርጭት ማሻቀብ አንዱ ምክንያት ወረርሽኙን ለመቆጣጠር የተወሰዱ እርምጃዎች መርገባቸው መሆኑን ጠቅሰዋል። አፍሪካ ውስጥ የዓለም የጤና ድርጅት የኮቪድ-19 ክትባት ማዳረስ መርሃ ግብር ኮቫክስ ባደረገው ጥረት አማካኝነት የክትባት ዘመቻ ተጀምሯል። ትናንት ሰኞ አይቨሪ ኮስትና ጋና የጤና ሰራተኞችንና በስራቸው ባህሪ ምክንያት ከስራ ገበታቸው መለየት የማይችሉ ሰራተኞችን መከተብ ጀምረዋል። አገሮቹ የክትባት ዘመቻቸውን የጀመሩት ባለዝቅተኛና መካከለኛ ገቢ ሀገሮች የኮቪድ-19 ክትባት ማግኘታቸውን ለማረጋገጥ የተመሰረተው ኮቫክስ በሰጣቸው የአስትራዜኒካ ክትባት መሆኑ ታውቋል። የጋና ፕሬዚደንት ናና አኩፎ አዳ ከኮቫክስ ያገኘነው ክትባት ሀገራችን የስራ እንቅስቃሴዎቿን እንደገና እንድትቀጥልና ኢኮኖሚዋን መልሳ እንድትገነባ አዲስ ምዕራፍ ከፍቶልናል ብለዋል። የተባበሩት መንግስታት በጦርነት ግጭት እየታመሰች በምትገኘው የመን ህይወታቸውን ለማትረፍ ለሚጣጣሩ 16 ሚሊዮን ሰዎች የሚውል የ3.85 ቢሊዮን ዶላር እርዳታ እንደሚያስፈልግ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ምንም የምናባክነው ጊዜ የለንም ይላሉ። ረሃብ በየመን ላይ እየወረደ ነው። በዚህ ዓመት 16 ሚሊዮን የሚሆኑ ሰዎች የሚላስ የሚቀመስ አይኖራቸውም። ገና ከወዲሁ እንኳ 50 ሺህ የሚሆኑ የመናውያን ህይወታቸውን ከሚነጥቀው የረሃብ አደጋ ላይ እንደወደቁ ተነግሯል። ዋና ጸሐፊው በአሁኑ ወቅት በዓለም እጅግ የከፋው ይህ የሰብአዊ ቀውስ በሕፃናት ላይ እየተገለጸ ነው በማለት እንዲህ ብለዋል። ዛሬ በየመን ሕፃን ሆኖ መገኘት ማለት በተለየ ገሃነም ውስጥ እንደመገኘት ነው። በየመን ሕፃናት ታርዘዋል። በዚህ ዓመት ወደ ግማሽ የሚጠጉ የመናውያን ሕፃናት ከምግብ እጦትና ከእሱም ጋር ተያይዞ በሚመጣ ህመም ይሰቃያሉ ብለዋል።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። የ125 የአድዋ ድል 125ኛ ዓመት የታሰበበት ልዩ ስነ ስርዓት በተለያዩ የኢትዮጵያ ክፍሎች በዛሬው ዕለት ተከናውኗል። በተለይም በኢትዮጵያ መዲና አዲስ አበባ ፒያሳ በሚገኘው የአጼ ምኒልክ ሐውልት ዙሪያ እንዲሁም በመስቀል አደባባይ የተሰባሰቡ ነዋሪዎች ቀኑን ዘክረውታል። ዘጋቢያችን ፀሐይ ዳምጠው በመስቀል አደባባይ የነበረውን አከባበር ይዘት ታጋራናለች።
ለዛሬው የአድዋ ድል ክብረ በዓል ከወሩ መጀመሪያ አንስቶ በአገሪቱ የተለያዩ አካባቢዎች የጀግኖች ገድል ሲዘከር ቆይቷል። ዛሬ የካቲት 23 በዓሉ በደማቅ ሁኔታ ተከብሯል። ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት የአዲስ አበባ አከባበር ላይ ቁጥሩ የበዛ ሰው ተገኝቷል። የአድዋ ድል ኢትዮጵያውያን ያለ ልዩነት ተሰልፎ ኢትዮጵያን ያስከበሩበት መሆኑን ያስታወሱት ፕሬዝዳንት ሳህለወርቅ ሁሉም ነገር ከሀገር በታች ነው ብሏል።
አፍሪካን የመቀራመት የአውሮፓውያን ቅዠት እውን ቢሆን ዛሬ መላው ጥቁር ሕዝብ አንገቱን ቀና የሚያደርግበት ታሪክ አይኖረውም ነበር። ዛሬ ያለው የኢትዮጵያና የኢትዮጵያውያን መልካ ምድራዊ ገጽታ፣ ወግ፣ ባህልም ሆነ ቋንቋ የዛሬው መልክ ሊኖረው ባልቻለ ነበር። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። የአድዋ ድል ምስጢሩ ኢትዮጵያውያን የነበራቸው አንድነትና መተሳሰብ፣ ጽናትና አይበገሬነት፣ ከሁሉም በላይ ደግሞ ለኢትዮጵያ የነበራቸው ፍቅርና ታማኝነት ነው። ይህንን ዘላለማዊ ማድረግ ይኖርብናል። ኢትዮጵያ ከግለሰብ፣ ከቡድን፣ ከፖለቲካ ፓርቲ ወዘተ በላይ መሆኗ ላይ የማይደራደሩ ነበሩ። ዛሬም ማንም ይሁን ምንም አይነት ነገር ከኢትዮጵያ በታች መሆኑን አምነን ለሀገራችን ሰላምና ልማት በጋራ መቆም ይኖርብናል። እንደ ዜጋ ተከብረን አንገታችንን ቀና አድርገን ልንሄድ የምንችለው ኢትዮጵያ እስከኖረች ድረስ መሆኑን ምን ጊዜም ቢሆን ብጅታ ሊኖረን አይገባም።
የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ሲናገሩ ትውልድ ዘመን ተሻጋሪ ታሪክ ለመስራት እንድተጋና ደሃ የሚለን መጠሪያ ለማጥፋት ለተቀን እንድጥር መክረዋል።
በያለንበት ሙያ ዘመኑ የሚጠይቀውን መስዋዕትነት ለመክፈል መዘጋጀት አለብን። ፍቅርንና ወንድማማችነትን፣ ህብረትንና መደጋገፍን ከቀደምት ጀግኖች አባቶችና እናቶቻችን በተጨማጭ መማር አለብን። ይህ ትውልድ በድህነትና በልመና አንገቷን የደፋች አገሩን ተግቶ በመስራት ነፃ ማውጣት አለበት። በየዘመኑ ጀግና ይፈጠራልና የዚህ ዘመን ጀግና ደግሞ ድሃ የሚለውን ስም ለማጥፋት ሌት ተቀን የሚሰራና አገሩን የሚገነባ ነው። ኢትዮጵያ በልማትና በብልጽግና ሸማ የሚያጎናጽፍ ታታሪና ደፋር ዜጋ ሲኖራት እጅግ ታድጋለች።
የኢትዮጵያ ጥንታዊ አባት አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ የዳሰ ግድብን ግንባታ ለመጨረስ ትኩረት አድርገን እንስራ ሲሉ ተደምጧል።
አገራችን ኢትዮጵያ እንደሚታወቀው የሚቀናባት፣ ሊወርሷት የሚፈልጉ ከግራና ከቀኝ የተሰበሰቡባት አገራችን ኢትዮጵያ ብዙ መከራ እያሳለፈች ነው። ዳሰ ግድባችንን እንደጀመርነው እንጨርሰዋለን። ወደፊታችን በኢትዮጵያ ውስጥ ምርጫ ይኖራል። ያንን ምርጫ ህዝቡ በሰላም በጥሞና ምርጫውን ማካሄድ ይኖርብናል።
የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አድዋ የአሸናፊነትና የአይበገሬነት ምልክት ነው ብሏል።
ከአድዋ መማር ያለብን እንደ አባቶቻችንና እናቶቻችን ያችን መተካ የሌላትን ውድ ሀገራችንን አንድ ሆነን ማስከበርና ማሻገር ሲሆን ይህም ውስጣዊ አንድነታችንን አጠናክረን በጋራ ጠላት ላይ በጋራ በመዝመት የጋራ አገርን መገንባትን ይጠይቀናል። ስለሆነም የጋራ ጠላታችን የሆነውን ጥላቻ፣ ቂም፣ በቀል፣ መናናቅ፣ ጣት መጠቋቆም፣ መጠላለፍ፣ መከፋፈልን፣ የእልህ ፖለቲካ ቁማርን፣ የጠቅላይነትና አግላይነት አስተሳሰብን አልዋልታውን ትተን የመፍትሄው አካል በመሆን ይህንን የተግዳሮት የበዛበትን ጊዜ በጋራ ለማለፍ ከዳር እስከ ዳር እጅ ለእጅ ተያይዘን በአንድነት መቆም ይኖርብናል።
የአሜሪካ ድምጽ ያነጋገራቸው አባት አርበኞችና ተማሪዎች አድዋ የነጻነት ተምሳሌት መሆኑን አግልቷል።
የጅባ አባቶቻችን በጦርነት ከጣሊያን ጋር ባረጉት ጦርነት ነጻነት ሰጥተው ነበር። በጥቁር ሆናችን እንድንኮራ አረጋን ባለው ከማን እንደበቀው አሁን በዛ በሃይማኖት ሳንከፋፈር አንድ ሆነ እንደ ነስ ጦርነት ያሸነፉት አንድ ሆነ ስለሆነ እኛም አንድ ብንሆን ብዙ ነገሮችን ችግሮችን ማለፍ እንችላለን።
ሙላቱ ተስፋ እባላለሁ። የሻው ኦሮሚያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። አድዋ የጥቁር የነጻነት ተምሳሌት ነው። አድዋን ስናስብ የኢትዮጵያ ሕዝብ ድልን የተቀዳጀበት የጦር ሜዳ ድል ነው።
የዛሬ 125 ዓመት በ1888 ዓመተ ምህረት የጣሊያን ወራሪ ኃይል ኢትዮጵያ በቀኝ ለመያዝ ያዘመተው ሰራዊት አድዋ ተራራ ላይ ድል ስመታና በወቅቱ ዘመናዊ የነበረ አንድ የአውሮፓ ጦር በአፍሪካዊ ኃይል ሲሸነፍ የመጀመሪያ በመሆኑ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለዓለም ጥቁር ሕዝቦች የነጻነት ፋና እየተባለ ይጠራል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። አይዳም ጣውን ለዘገባዋ እናመሰግናለን። ከጋቢና ቬጋናችሁ አላችሁት ወደ ተከታዩ ዘገባ ደግሞ እንለፍ። ዛፍሪ ከሶስት አመታት በፊት በቤተልሔም ደጀኔ አማካኝነት የተመሰረተ ለወረቀት አምራች ድርጅቶች ወረቀት መስሪያ የሚያገለግል ጥቅል ወይም ፐልፕ ሙሉ ለሙሉ ከግብርና ተረፈ ምርቶች የሚያመርት ተቋም ነው። ከአምስት አመታት በፊት በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሐሳብ ወጣኝ ቤተልሔም ደጀኔ በዋናነት በአካባቢ ጥበቃ ላይ ትኩረቷን ያደረገች ሲሆን ሙሉ ለሙሉ ከዛፍ ምርት ነጻ የሆነና በተጨማሪም ለአነስተኛ ገበሬዎች ተጨማሪ የገቢ ምንጭ ሊሆን የሚችል ምርት ይዛ መቅረቧን ትናገራለች። በአሁን ሰዓትም ከአጋር መስራቿ ቤተልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካቸውን እያቆሙ ይገኛሉ። ከድርጅቱ አጋር መስራችና ዋና ስራ አስፈጻሚ ቤተልሔም ደጀኔ ጋር ቆይታ ከነበረ ዘገባው ቤተልሔም ይህንን ሐሳብ እንድትጀምር ከገፋፋት ገጠመኝ ይጀምራል።
ተማሪ ነበርኩኝ ዛኔ። ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አትክልት ተራ አብረን ሄድነው። ያ አትክልት ተራ አትክልት ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁት ባረሙ በጣም የተለያየ ነበረ። ምንጩ ሰዎች ከለፍል የሆነ ነገር ምናምን ነበር ኤክስፐክት ያደረግኩት፣ ግን ተቃራኒ ነበረ። በጣም ቆሻሻ ነበር። ዝንጃ የደነገጥኩበት እና በቃ ኢሚዲየትሊ እዛው ላይ ምንድነው ማድረግ የሚቻለው ላይክ ማለት ማቅዳት የልም ቦታ ማቅዳት እንደገና ያለን ወይስ ደግሞ ወደ ምን መጠቀም ይቻላል የሚለውን ኢሚዲየትሊ ነው እዛው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት ለመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል። ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስኜ በብዙ ፋይናንስ ጠይቅ ነበረ። ምንም አላውቅም ነበር። ምንም ከየት እንደሚጀምር ምን እንደሚደረግ አላውቅም። አይዘስቴል አደረገ። ከዛ ቀጥዬ ላይክ እስኪ አንዱን ቆሻሻ እንዴት ማኔጅ ማድረግ እንደምችል የሚለውን ደግሞ ፌል ሲያደርግ ጊዜ ትምህርት ቤት ሲያልቅ ሙሉ አመት የተማርሽበትን ፈተና ወረቀቶች እዛ ብዙ የወረቀት እንትኖች ክምችት ይኖራል። የማይፈለግም ይጣል ማለት ነው። ብዙ ጊዜ ቤት ውስጥ ማአት ወረቀት ነበረ ሳመር ላይ ታይ እንዴ እኔ ራሴ ከቤት ሳልጀምር ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረ እና እንዴት ፕላስቲክ ሪሳይክሊንግ ብዬ እላለሁ ብዬ ወደ ወረቀት ኢንዱስትሪ ገባሁ። ከዛ ነው
ለአካባቢ ደህንነት ሲባል ከዛፍ ምርት ነጻ የሆነና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም፣ ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍታቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች።
እናም እናመርተው ሁለት ነገር ነው። አንድ ፐልፕ ይባላል። ፐልፕ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከፐልፕ ደግሞ ጥቅል ወረቀት እንሰራለን። በትልቅ ሮል ይጠቀልልና አንድ ቶን ምናምን ሊሆን ይችላል አንዱ ጥቅል። ያንን ፋብሪካዎች ውስጥና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል፣ የሚቀይሩ ኤንቨሎፕ ሊሆን ይችላል። ያንን ውስጥና ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ የእኛን ፕሮዳክት ሲጠቀሙ 100% ኤኮ ፍሬንድሊ የሆነ ምርቶችን ማውጣት ይችላሉ ማለት ነው። ቀጥተኛ ለፋብሪካዎች ነው የሚሸጠው ወረቀትም ማለት ነው። ማንኛውም ፋይበር ያለው ነገር ወረቀት ሊሆን ይችላል። ያንን ኮንሰፕት ካወቅኩኝ በኋላ የመጀመሪያው በቤት ውስጥ ባለ ኢኩዊፕመንት ኤክስፐሪመንት ማድረግ ጀመርኩ። የሚባው ቤት ውስጥ ማለት ነው። የተለያየ ነገር አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብም ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ዳታ ጋዘር ማድረግ ትችላለች። በቤትንባ በጁስ መስጫ ማሽን እየተጨፈን እየቀቀለን በብረብስ ምናምን ላይ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ታክ በፊት ወዳሶስ ይሰራ ነበረ ብሎ እንደ ፖስት ካርድ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የሌለው እንጂ ሌሎች ሀገሮች ላይ ተሞከረ። በትላልቅ ፋብሪካ ደረጃ የሚሰራ ኮንሰፕት ነው። ስለዚህ ያው ያንን አዳፕት ያደረግነው እየደጋገመን ከዛ ወደ ላብራቶሪ ቴስቲንግ ፑሽ አድርገን ያው አሁን ፋይናል ያለው ስጅ ደርሰናል። ሌላ ትልቁ ቻሌንጅ የነበረው ፋይናንስ ነበር። ትልቁ ነበረው ማሽን ከውጭ ማምጣት ነበር። ምንድን ነው ያደረግነው? ማሽን ከውጭ ከምናመጣ እንደገና ደግሞ የሚመጣው ማሽን መጥቶ ስናመርት ያለው ፕሮሰስ ላይ ራሱ በጣም ብዙ ውሃን እየጠቀም ያደርገናል። በጣም ብዙ ኤነርጂ እንድናወጥ ያደርገናል። ዌስት አለው። ምንም የራሳችን ማሽኑን ዲዛይን ማድረግ የምንችልበት ሚ አንሰጥም ብለን ፋይናሊ ምንድን ያደረግነው ማሽኑ ዲዛይን ተደርጎ አልቋል። እዚህ ሎከል ሙሉ በሙሉ ማሽኑ ሀገር ውስጥ ነው የሚመረተው።
ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረክታልም ትላለች።
መጀመሪያ ከእንጨት እንሰራም ብለን ስንወስድ ግዴታ ሌላ ኦልተርኔቲቭ ማግኘት ነበረብን። ካገኘናቸው ሁሉ አማራጮች ገለባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትን አለ እዛው መሬት ላይ ማለት ነው። በፊት ይቃጠል ነበር፣ እዛው ነበር የሚያቃጥሉት። ማንሳት መሬቱንም ፈርታይል እንዲያደርግላቸው ያቃጥሉት ነበር። በፊት የነበራቸው ትሬንድ ነው ማቃጥሉን። ደግሞ በእርግጥ መንግስት ከልክሎ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉት፣ ግን ምንድን ነው የሚያደርጉት እዛው ላይ ይፈሉታል። ያው አፈሩን ፈርታይል እንዲያደርግላቸው ነው የሚፈልጉት። ስለዚህ ያ ምንድን ነው ያደረግነው እነሱን ለማሳመን ፋክቶች አደረግናቸው። አንደኛ ነገር ለእነሱ ለእኛ በሚሸጣቸው እንደ ተጨማሪ ኢንካም ይሆንላቸዋል። ሁለት ደግሞ የእኛ የምርት ፕሮሰሳችን ላይ ምንድን ያለው ካመረትን በኋላ መጨረሻ ላይ ወይ ፕሮዳክት አለ ብላክ ሚከር የሚባል ፈሳሽ እንትን ነው፣ ግን ከፈሳሹ የሚወጣ ዝቃጭ አለ ቀረው ማለት ነው። ያ ዝቃጭ ምንም አይነት ኬሚካል አይኖረው፣ ኦርጋኒክ ፈርቲላይዘር ነው መልሶ ለገበሬዎቹ ማለት ነው። ምንድን ነው ያደረግነው የምንፈልገውን ፋይበራችን ኤክስትራክት እናደርግና አውጥተን መልሰን በነጻ ፋሶች ሲፈጠር ነው። በፎከስ ያደረግነው ትናንሽ ገበሬዎች ላይ ነው። ስራ ጀምር ከነሳን የምንሰራው ማለት ነው።
የዛፍሪ አጋር መስራች ቤተልሔም ደጀኔ እንደ ኤሮፓያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታርና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ አመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቤተልሔም ደጀኔን ከአሜሪካ ድምጽ ጋር ለነበራት ቆይታ እናመሰግናለን። አድማጮች፣ የዚህ ቃለ መጠይቅ ረዘም ያለው ክፍል በእሁድ ምሽት የሚደመጥ ይሆናል። ግራቲቲዩድ ኢኒሼቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ በግለሰቦችና በማህበረሰቦች መካከል ያለ መልካም ወዳጅነት ይዳብር ዘንድ፣ የምስጋና ባህልን ይስፋፋ ዘንድ የሚሰራ ተቋም ነው። የተቋሙ መስራች ለበርካታ ዓመታት በእንግሊዝ ሀገር የኖረው ግርማ ቢሾ ነው። ግርማ ሰዎችን ለመልካም አመለካከትና ሰላማዊ ጉርብትና እንደሚያበቃ የሚያምነውን ባህል የሚደግፈውን ተቋም ለመመስረት ያበቁትን ምክንያቶችና ተያያዥ ጉዳዮችን ለሀብታሙ ስዩም አጫውቶታል። የዛሬ ቆይታቸው የሚጀምረው የምስጋና ባህልን ምንነትና ጠቀሜታዎች ግርማ ከሚያስረዳበት ነው።
የአመስጋኝነትን ባህል ስንል በእኔ አመለካከት ሰዎች ስለሚያሳዩን በጎነት ቅጽበታዊ የምስጋናን ምላሽ ከመስጠት ያለፈ እንደሆነ ነው የማስበው። እና የአመስጋኝነትን ባህል ብለን ስንል ለበጎ ነገር እውቅናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው። እና ይህንን አመስጋኝነት ባህል ወይም ግራቲቲዩድ ኢኒሼቲቭ እንድንጀምር ያነሳሱን ጉዳዮች ቢ ሶስት ወይ አራት ነገሮች ናቸው ብዬ አስባለሁ። አንደኛው ያው እንደምታውቀው በምንኖርበት በዚህ በዌስተርኑ ዓለም የሆነውን ጉድለት ያለበትን የተበላሸውና ደካማ ጎን በማየትና ውቅና በመስጠት ላይ የገነነበት ባህል ነው ያለውና ይህ ባህል ደግሞ በግለሰቦች በቤተሰብና በማህበራዊ ውስጥ ያመጣው በጎ ያልሆነ ጫና አለና ያንን ከመገንዘብ የተነሳ ነው በተለይ እኔ በምኖርበት በብሪተን ውስጥ ለመጀመሪያ ያነሳሳን ማለት ነው። ሁለተኛው ደግሞ በግል ህይወት ላይ የሚያመጣው ጫና ማለት ብቸኝነትን፣ ደስተኛ አለመሆንን፣ ተጣራጣሪነትን፣ ሰዎችን ባየነው ጉድለት መነጽር ከማየት የተነሳ የሚመጡ ችግሮችን ከማስተዋል እንደገናም ደግሞ በማህበራዊ ህይወት እና በማይግራንት ኮሚኒቲ መካከል ያለው መከፋፋት እንዲያየልና ጥላቻንና መናናቅን አልፎም ተርፎ መጎዳዳት ላይ እንዲደርስ አድርጓል። ይሄ በጎ ያልሆነውን ነገር ላይ ያተኮረ እይታ። ሶስተኛው ምክንያት ደግሞ የአእምሮ ህክምና አዋቂዎች እንደሚናገሩት ሰው በቀን ውስጥ ከሚያስባቸው ሀሳቦች 70% ክፉ ወይም ጥሩ ያልሆኑ ገጠመኞቹ ላይ ያተኮረ እንደሆነና ይህ ደግሞ በሰው ስነ ልቦናዊ ህልውና ላይ ሊያመጣ የሚችለው ተጽዕኖ ቀላል ካልመሆኑ የተነሳ ይህንን ለማሸነፍና ጤናማ ስነ ልቦና ህልውና ለመፍጠር ሰው ለበጎ ነገር እውቅናን መስጠትን ሆን ብሎ ሊለማመዱ የሚገባ ተግባር ስለሆነ ነው ማለት ነው። እና ብዙ ጥቅም ስላለው ከዚህ የተነሳ ነው ይህንን gratitude initiative የጀመርነው።
እንግዲህ የመስጋና ባህልን በማስፈን የሚገኙን ግላዊና ማህበራዊ ተቀባይታዎች ቀደም ብለህም ተቃቅሰልናል። አንተ ባሁን ሰዓት በእንግሊዝ ሀገር ነው የምትኖረው። በመራቡ ዓለምና በሀገራችን ያለውን የመስጋና ባህል ማነጻጸር እድሉን ያገኘህ መስለኛል። ተመሳሳይና የተለያየ የመስጋና ጽንሰ ሐሳቦችን ማንሳት እንችል ይሆን እንዶ ለማሳያነት ያክል?
በዌስተርን ዓለም አመሰግናለሁ የሚለው ነገር ታንክ የሚለው ቃል በየደቂቃው ነው የምትሰማው። አመሰግናለሁ የሚለው ቃል በቃ በጣም ነው የምሰማው። አሁን አመሰግናለሁ ያለ ሰውዬ ትንሽ ነገር ደግሞ አጥፍተው ደግሞ እንደው ተቃይተህ በሚሆንበት ጊዜ ጨርሶ አመሰግናለሁ ያለ ሰው የሚለው ቃል የወጣበት ሰው ማይመስልም የሚወጡት ጥሩ ያሉን ንግግሮች ጋር ስት ማለት ነው። ሰው ይሄ አመሰግናለሁ የሚለው ቃል በጣም ባህላቸው ነው። በዌስተርን ዓለም በጣም የተለመደ ነው። በእኛ ሀገር ጋር ስትሄድ ግን የማመስገን ባህል እንደዚሁ እግዚአብሔርንም ከማመስገን እንደገናም ደግሞ ነው ጤና ይስጥልኝ ከሚሉ በተለያዩ ቋንቋዎች በመገለጽ እግዚአብሔርንም ስናመሰግን ሰዎችንም ስናመሰግን ይታያል። ያው በቋንቋ ማለት ነው። ግን ጠለቅ ባለ መልኩ የግላዊ አስተሳሰብን በተመለከተ እንዴት ተጽዕኖ እንዳለው በህብረትም ደረጃ ደግሞ አዘ ኮሚኒቲ አዘ እንደ አብረንም እንደ ሀገርም እንደ ህዝብም አብረን ስንኖር አመስጋኝነት ሊያመጣ የሚችለው ጥቅም ግን ያንን ግንዛቤ ውስጥ ያካተተ እንደሆነ አላየም። በባህል ደረጃ አይ ቲንክ በሁለቱም በኩል እዚህ በሰው አፍ አንደበት በየቅጽበቱ የሚገለጥ ነገር ነው። በአገራችን ደግሞ በአፍሪካ ደረጃ ደግሞ አመስግናለሁ የሚለው ቃል ባይሆንም በተለያየ መልኩ ሰው መስጋናውን ይገልጣል። ጥልቀቱን ግን እጠራጠራለሁ፣ ማሰባችንን ግን እጠራጠራለሁ። ይህም ደግሞ ኮንፍሊክት ባሉበት ሁኔታዎች በጎን ለበጎ ነገር እውቅና የሰጠ ጅማሬ ግን እንዳለ ግን ጠራጠራለሁኝና በዚህ መልኩ ነው የማየው።
በርካታ ወጣቶች በየዕለቱ ከሚገጥማቸው ፈተና አንጻር ከአመስጋኝነት ይልቅ ተስፋ ቆራጭነቱ እያሸነፋቸው ይገኛል በአሁኑ ሰዓት። አንዳንዴ ደግሞ ተገቢ አይነት ጥያቄዎች ያነሳሉ። ለምሳሌ ህይወታችን መልካም ነገሮች ጠፍተውበት እያለ እንደምን አድርገን ነው የመስጋና ባህላችንን የምናዳብረው ሲሉ ይጠይቃሉ። ይህንን አመለካከት ቀይሮ መልካም የመስጋና ባህልን እንዴት ማዳበር ይቻላል? መቼና እንዴትስ ነው ማመስገን ያለብን?
በጣም ጥሩ ጥያቄ ነው። አይ ቲንክ የብዙ ሰዎችም ችግር የሚሆነው ይሄንን ነው። ለዚህ ነው የመጀመሪያ ይሄ አመስጋኝነት ስንል አመሰግናለሁ ከሚለው ቃል ያለፈ እንደሆነ ማለት የእይታ ለውጥ ላይ ተኮረ እንደሆነ ያልኩት ከዚህ የተነሳ ነው። ምክንያቱም ማርቲን ሉተር ኪንግ እንዴት ምን አለ? ክፉ በሚባሉት ሰዎች ህይወትስ በጎነት አለ፣ በጎነን በሚልለው ሰዎች ውስጥ ደግሞ ክፋት አለ ብለዋል። እና ምንድነው ያን ያለ ነው ምንድነው አመስጋኝነት ህይወት ክፉ የሆነውን ነገር እንዳላየ የማለፍ ወይም ደግሞ ፍትህ የሚያስፈልገውን ነገር ፍትህን መጓደል ኢግኖር አድርጎ የሚሄድ ጉዳይ ሳይሆን ከየት ነው የምንጀምረው ነው። ከአጀማመሩ ነው። አጀማመራችን ኮንቨርሴሽናችን ከየት ነው መጀመር ያለበት? ለመልካም ነገር ለበጎ ነገር እውቅና መስጠታችን በስነ ልቦናችን ውስጥስ ደግሞ ክፉ የሆነውን ነገር ታክል እንድናደርግ እንድናሸንፍ በምን መልኩ ነው የሚረዳን የሚለውን ካካተተ ነው። በጎውን ነገር እውቅና የሰጥ አሳሰብ ጅማሬ ስናደርግ ጥሩ ካልሆኑ ስሜቶች በላይ እንድንሆን ያደርገናል። ማለት ከጥላቻ ይቅር ካለማለት ከመመረድ ከቫዮለንት ከሆነ ነገር ያድነናል። ከዛ በላይ እንድንሆን ያደርገናል በጎውን በማሰብ ስንጀምር። ለምሳሌ አንድ በሁለት ጓደኛሞች መካከል አብረው ብዙ ዓመት የቆዩ ችግር በሚፈጠርበት ጊዜ የተፈጠረው ችግር በአመታቶች ውስጥ የተሰራውን በጎ ነገር ሁሉ የመሸፈን አቅም አለው። ስለዚህ ለመነጋገር ስንቀርብ ወይም ደግሞ ያንን ችግር መፍትሄ ለማድረግ ስንጀምር በጎውን ነገር ከማስታወስ መጀመራችን በዛ ጊዜ ከሚሰማን መጥፎ ስሜት በላይ ሆነን የመፍትሄ ንግግር እንድንነጋገር ያደርገናል ማለት ነው።
ሀብታሙ ስዩምና እንግዳውን ግርማ ቢሻውን እናመሰግናለን። አድማጮች፣ ይህ ቃለ መጠይቅ ተጠናቀቀም በነገው ምሽት የሚቀጥል ይሆናል። ዛሬ የጋቢና ቤ መሰናዷችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪያ ማሪክ ላይ በትዊተርም እንዲሁ #ጋቢናቤን በመጠቀም አድርሱ። gabinabe@news.com የኢሜል አድራሻችንንም ተጠቀሙ። 2022076379 ብላችሁ ዋትስአፕ ላይ በመደወል ለጋቢና ቤ መልእክት ብታስቀምጡ ይደርሰናል። መርሃ ግብሩን በመምራት ኤደን ገረመው፣ በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ባለሙያዎችና ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። ለነገው ምሽት እስከምንገናኝ ድረስ ደህና ደሩ።